የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መስከረም 3 2017 ዓ.ም ዝግጅታችን ጀመረ። በትግራይ ወደ ጦርነት ለመመለስ ምንም ምክንያት መኖር የለበትም ስትል ዩናይትድ ስቴትስ አሳሰበች።
To ensure that all elements of it are fully implemented.
የስምምነቱ ሁሉም ነጥቦች በሙላት መተግበራቸውን ለማረጋገጥ በጦርነቱ የተፈናቀሉት በሙሉ ደህንነታቸው ተጠብቆ ወደ ቤታቸው እንዲመለሱ ትልቅ ትኩረት ማድረግ ያስፈልጋል።
በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ አምባሳደር ማይክ ሃመር ነው የሰማችሁት። የዜና ዝርዝር በአብይ ርዕሳችን ይቀርባል። ሌሎች የሀገር ውስጥና የውጭ ዘገባዎችም በምሽቱ መሰናዶችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ንጉሱ ታምሬ ከስቱዲዮ ያቀናብርልናል። ደረጀ ደስታ ለዓለም ዜናዎቹ እዚህ አጠገቤ ይገኛል። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ለዋና ዋና የዓለም ዜናዎቹ ወደ ደረጀ።
ጤና ይስጥልን አድማጮች፣ በድጋሚ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የአቪዬሽን አሰራርን በመጣስ በተጠረጠሩት ላይ ክስ ተመሰረተ። ነሐሴ 16 ቀን 2016 ዓ.ም ከአዲስ አበባ መቀሌ ለጉዞ በተዘጋጀ አውሮፕላን ውስጥ የአቪዬሽን አሰራርን በጣሰ መንገድ ግርግርና ወከባ በመፍጠር በተጠረጠሩ ስድስት ሰዎች ላይ አቃቢ ሕግ ዛሬ ክስ መመስረቱን ጠበቆቻቸው ተናግረዋል። አቃቢ ሕግ በፌዴራል ከፍተኛ ፍርድ ቤት ተረኛ የጊዜ ቀጠሮ ችሎት የመሰረታቸው ክሶች አውሮፕላንን አላግባብ መያዝ፣ በማህበራዊ ሚዲያ አማካኝነት በቀጥታ በማስተላለፍ መልካም ስም የሚያጎድፍ ተንቀሳቃሽ ምስል በኮምፒውተር ስርዓት አማካኝነት ማሰራጨትና የመንግስት ሰራተኛ መደበኛ የስራ ግዴታውን እንዳይፈጽም መቃወምና አለመታዘዝ የሚሉ መሆናቸውንም አብራርተዋል። ፀሐይ ዳምጠው።
አቃቤ ሕግ ዛሬ በፌደራል ከፍተኛ ፍርድ ቤት ተረኛ የጊዜ ቀጠሮ ችሎት ክስ የመሰረተው በቲክቶክ ባሉት ተከታዮች የሚታወቀውን ዮሐንስ ዳንኤል ወይም ጆኒ ዳንኤልን ጨምሮ ነሐሴ 16 ቀን 2016 ዓ.ም ከአዲስ አበባ ወደ መቀሌ ለጉዞ በተዘጋጀ አውሮፕላን ውስጥ የአቪዬሽንን አሰራር በጣሰ መንገድ ግርግርና ወከባ በመፍጠር የተጠረጠሩ ስድስት ተከሳሾች ላይ ነው። ከተከሳሾቹ ውስጥ የአራቱ ጠበቃ መሆናቸውን የጠቀሱት ቤተልሔም አለምነ የክሶቹን ዝርዝር ለአሜሪካ ድምጽ አብራርተዋል።
የመጀመሪያው ክስ በስድስቱም ተከሳሾች ላይ አውሮፕላንን አላግባብ መያዝ ወንጀል የሚል ነው። የወንጀል ሕግ አንቀጽ 507 ንዑስ አንቀጽ 1 ስር። ሁለተኛው ክስ ደግሞ የወንጀል ሕግ አንቀጽ 440 ንዑስ አንቀጽ 1 ስር የተመለከተውን ነው ተላልፈዋል በጋራ የተባሉት። የወንጀል ሕግ አንቀጽ 321 ተጠቅሞ ማለት ነው አንድ ላይ ያጣምረው ነው ከሰሷቸው እና በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት የመንግስት ሰራተኛ ኦፊሴላዊ የስራ ግዴታውን እንዳይፈጽም መቃወምና አለመታዘዝ። ሁለተኛው ክስ በዮሐንስ ዳንኤል ላይ ብቻ የቀረበ ነው። የኮምፒውተር ወንጀል አዋጅ ቁጥር 958 ዝባር 28 አንቀጽ 13 ንዑስ አንቀጽ 3 መልካም ስምን የሚያጎድፍ ተንቀሳቃሽ ምስል በኮምፒውተር ስርዓት አማካኝነት ማሰራጨት የሚል ክስ ነው የቀረበበት።
ተከሳሾች ክስ እንደደረሳቸውና በንባብ መሰማቱንም ጠቅሰዋል። የፌደራል ፖሊስ በሽብር ጠርጥሯቸው ምርመራ ሲያካሄድ መቆየቱን ያስታወሱት ጠበቃዋ መዝገቡን ወደ አቃቤ ሕግ ማስተላለፉንና የተመሰረተው ክስ የሽብር ወንጀልን እንደማያካትት ገልጸዋል። ጠበቆቹ በደንበኞቻቸው ላይ የተመሰረተባቸው ክስ ዋስትና ስለማያስከለክል የዋስትና መብታቸው እንዲከበር መጠየቃቸውን ወይዘሮ ቤትልሔም ገልጸዋል።
በመሰረቱ ዋስትና የሚያስከለክል አይደለም የተከሰሱበት ድንጋጌ። ይህንን መሰረት አድርገን ዋስትና እንዲፈቀድላቸው ጠይቀናል። አቃቤ ሕግ በበኩሉ ወንጀሉ ተደራራቢ መሆኑን፣ የወንጀሉን ክብደት የሚያስቀጣውን ቅጣት መሰረት አድርጎ ዋስትና ተቃውሟል።
ችሎቱ በዋስትና መብት ጥያቄ ላይ ብይን ለመስጠት ለመስከረም 7 ቀን 2017 ዓ.ም ተለዋጭ ቀጠሮ መስጠቱንም ጠበቃዋ አስረድቷል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የዩናይትድ ስቴትስ የምክር ቤት አባል ብራድ ሸርመን አሜሪካ ከኤርትራ ተቃዋሚ ቡድኖች ጋር ግንኙነት ማድረግ እንደሚያስፈልጋት አጽንኦት ሰጥተው ተናገሩ። ዲሞክራቱ የምክር ቤት አባል ይህን የተናገሩት ከመስከረም 11ዱ የሽብር ጥቃት ጋር በተገናኘ በምክር ቤቱ የውጭ ጉዳይ ኮሚቴ በአፍሪካ ሀያላን መንግስታት የያዙትን ፉክክር አስመልክቶ በትላንትናው ዕለት በምክር ቤቱ በተካሄደው የምስክርነት ቃል በተሰማበት ወቅት ነው። ሸርመን በዚህ ወቅት በሰጡት አስተያየት የኤርትራ ህዝብ ነጻነት የለውም፣ በኤርትራ ዲሞክራሲያዊ መንግስት እስከናይ ድረስ የኤርትራ ጎረቤቶች ሰላም አይኖራቸውም ብለዋል። የካሊፎርኒያው ተወካይ ሸርመን በሰሜን ኢትዮጵያ ትግራይ ላይ ጥቃት የፈጸሙ ያሏቸውን የኤርትራውን ፕሬዝደንት ኢሳያስ አፈወርቂን የሰሜን አፍሪካዋ ሰሜን ኮሪያ ተብሎ በትክክል ሊጠራ የሚችል መንግስት ፈጥረዋል ሲሉ ነቅፈዋቸዋል። ሸርመን በኤርትራ ዲሞክራሲያዊ ለውጥ ለማምጣት የአሜሪካ ድጋፍ እንዲጠናከር ጠይቀዋል። በቅርቡ ከተቃዋሚ ፓርቲ መሪ ከአቶ ገብራይ ባዱራይ ጋር ተገናኝቻለሁ ያሉት ሸርመን የውጭ ጉዳይ መስሪያ ቤቱ በዓለም ዙሪያ ኤርትራ ውስጥ የዲሞክራሲ ስርዓት እንዲኖር ከሚሰሩትና በዓለም ላይ አዎንታዊ ተጽዕኖ እንዲኖር ከሚሰራ መንግስት ጋር አብሮ ይሰራል ሲሉ ጠይቀዋል። ጥያቄው የቀረበላቸውና ለምስክርነት የቀረቡት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፖለቲካ ጉዳዮች ተጠባባቂ ሚኒስትሩ ጆን ባስ ኤርትራ በአብዛኛው ከነጻነት በኋላ የረጅም ጊዜ የጭቆና ታሪክና ብቻውን የተነጠለ መንግስት ያላት ሀገር ናት ብለዋል። ባሳክለውም ብዙ ጊዜ እነዚያ ሁኔታዎች እንዲለወጡና ለማህበረሰቡ ሁኔታዎች ክፍት እንዲሆኑ በእኛና በአጋሮቻቸው የተደረጉ ጥረቶችን ችላ ይላሉ ሲሉ ስለ ኤርትራው ፕሬዚደንት ተናግረዋል። በዚህ ልዩ ጉዳይ ላይ የምንከተለውን ፖሊሲ አስመልክቶ ያሉንን ምላሾች ይዤ መለሳለሁ ያሉት ባስ አቅማችንን ሙሉ በመጠቀም መንግስትን በንቃት ማሳተፋችንን እንደምንቀጥልም አረጋግጥልዎታለሁ ብለዋል። ፖለቲካዊ ጭቆናንና የተቃውሞ ፖለቲካ ምህዳር አለመኖርን ጨምሮ በርካታ ችግሮችን ለመፍታት የዋለው አቅም ውስን ነው ሲሉም አክለዋል ባስ። የምክር ቤቱን አባል አስተያየት ተከትሎ በዋሽንግተን የሚገኘው የኤርትራ ኤምባሲ ዛሬ ባወጣው መግለጫ ሸርመን ያለምንም ማስረጃ ኤርትራ ለምግብ እርዳታ ወደቦቿን ዘጋች ብለው ሲሉ ያሉበትን አስተያየት ነቅፈዋል። እንደ አውሮፓ አቆጣጠር በ2000 ዓመተ ምህረት የኢትዮጵያ ኤርትራን ጦርነት በተፋፋመበት ወቅት እንኳ ወደ ኢትዮጵያ ለሚገቡ ሰብአዊ እርዳታዎች የአሰብና ጅቡቲ ወደቦችን ማቅረቡን መግለጫው ጠቅሷል። ኤርትራ መቼም ቢሆን የሰብአዊ እርዳታ ወደ ኢትዮጵያ እንዳይገባ አላገደችም፣ እንቅፋትም አልሆነችም ያለው መግለጫው እስካሁን ድረስ ኤርትራ በወደቦቿ በኩል የምግብ እርዳታ እንድትሰጥ ለምን አልተጠየቀችም ሲል ጠይቋል። መግለጫው አክሎም ኤርትራ የአሜሪካ እርዳታ ተቀባይ አገር ስላልሆነች ለኢኮኖሚ ጫና የተጋለጠች አልሆነችም ሲል ይልቁንም የምክር ቤት አባሉ ዩናይትድ ስቴትስ ህገወጥ የኃይል እርምጃ እንድትወስድ ምክንያቶችን እያወሳሰቡ መሆኑን በመጥቀስ ነቅፏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ፕሬዚደንት ባይደን እና ጠቅላይ ሚኒስትር ስታርመር ዛሬ ይገናኛሉ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የብሪታንያው ጠቅላይ ሚኒስትር ኬር ስታርመር በዩክሬን ጉዳይ ለመነጋገር ዛሬ አርብ በዋይት ሀውስ ይገናኛሉ። ሁለቱ መሪዎች የሚገናኙት ዩክሬን የዩናይትድ ስቴትስ እና የብሪታንያ ስሪት የሆኑ የጦር መሳሪያዎችን በመጠቀም ወደ ሩሲያ ዘልቃ በመግባት ኢላማዎችን መምታት በሚያስችሉ የጦር መሳሪያዎች አጠቃቀም ላይ የተጣሉ ገደቦች እንዲላሉ የተጠናከረ ግፊት እያደረገች ባለችበት ወቅት ነው። የዩክሬን ባለስልጣናት ጥያቄያቸውን በዚህ ሳምንት በኪቭ ጉብኝት ላደረጉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የብሪታንያው የውጭ ጉዳይ ሚኒስትር ዴቪድ ላሚ በድጋሚ አቅርበዋል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የአርብ ምሽት ዝግጅቶቻችን ጋር ስመኝሽ የቆየ ትጠብቃችኋለች።
ደረጀን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ መስከረም 3 2017 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን በፌስቡክ ገጻችን አት ቪኦኤ አምሃሪክ እንዲሁም በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ መከታተል ትችላላችሁ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በኢትዮጵያ መንግስትና በህወሓት መካከል ያሉ ልዩነቶች የጉዳዮችን በፖለቲካ ውይይት መፍታት እንደሚያስፈልግ በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ ተናግሯል። ልዩ መልእክተኛው አምባሳደር ማይክ ሃመር የፕሪቶሪያውን ስምምነት በተሟላ መልኩ መተግበር እንደሚያስፈልግና ሁለቱም አካላት ለዚህ ቁርጠኛ መሆናቸውን እንዳረጋገጡላቸው ገልጸዋል። በአማራና በኦሮሚያ ክልሎች ያሉ ግጭቶችን በሰላም ለመፍታት ሀገራቸው ስለምታደርጋቸው ጥረቶችም አብራርተዋል። ኬኔዲ አባተ ነው የተከታተለው።
በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ አምባሳደር ማይክ ሃመር ዛሬ አርብ መስከረም 3 ቀን 2017 ዓ.ም ምረት በአዲስ አበባ በሚገኘው የሀገራቸው ኤምባሲ በሰጡት ጋዜጣዊ መግለጫ ባለፉት ጥቂት ቀናት በኢትዮጵያ በነበራቸው ቆይታ እንደወትሮው ሁሉ በሀገሪቱ ያሉ ግጭቶች ሰላማዊ መፍትሄ በሚያገኙባቸውና በትግራይ ያለው የሰላም ድባብ በሚቀጥልበት ጉዳይ ላይ ውይይቶችን ማድረጋቸውን አብራርተዋል። በሁለት ዓመት ቆይታው በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈውን የሰሜን ኢትዮጵያ ጦርነት የቋጨው የፕሪቶሪያው ዘላቂ ግጭት የማቆም ስምምነት ሁለት ዓመት ለሚጠጋ ጊዜ መቀጠሉን ያደነቁት ልዩ መልእክተኛው ለዘላቂነቱ ግን በተሟላ መልኩ ተግባራዊ ማድረግ ቁልፍ ጉዳይ እንደሆነ አጽንኦት ሰጥተዋል። ስምምነቱን በተሟላ መልኩ ማስፈጸም በሚቻልበት ሁኔታ ላይ ከአፍሪካ ህብረት እንዲሁም ከኢትዮጵያ መንግስትና ከትግራይ ክልል ባለስልጣናት ጋር መወያየታቸውን የገለጹት አምባሳደር ሃመር በቀጣይነት መከናወን አለባቸው ያሏቸውን ነጥቦችም ዘርዝረዋል።
To ensure that all elements of it are fully implemented. A strong focus on ensuring that
የስምምነቱ ሁሉም ነጥቦች በሙላት መተግበራቸውን ለማረጋገጥ በጦርነቱ የተፈናቀሉት በሙሉ ደህንነታቸው ተጠብቆ ወደ ቤታቸው እንዲመለሱ ትልቅ ትኩረት ማድረግ ያስፈልጋል። የዲዲአር የቀድሞ ተዋጊዎችን ትጥቅ ማስፈታት መበተንና ወደ ማህበረሰቡ መልሶ ማዋሃድ መፈጸሙን ማረጋገጥ እንዲሁም ዋና ዋና ጉዳዮችን በፖለቲካዊ ውይይት መፍታት ያስፈልጋል። ዩናይትድ ስቴትስ ለኢትዮጵያ ሉዓላዊነትና የግዛት አንድነት ድጋፍ ማድረጓን ትቀጥላለች። ከኢትዮጵያ ጋር ያለን ትብብር አስኳልም ይኸው ነው።
የትግራይ ተፈናቃዮችን ወደ ቀያቸው ለመመለስ የተጀመረ ጥረት ቢኖርም አጥጋቢ አይደለም ያሉት አምባሳደር ሃመር የጅማሮ መጠናከር እንዳለበት ተናግረዋል። የቀድሞ የትግራይ ኃይሎችን ትጥቅ ለማስፈታት ለመበተንና ወደ ማህበረሰቡ መልሶ ለማዋሃድ የትግራይ ክልል ጊዜያዊ አስተዳደር ባለስልጣናት ሙሉ ፈቃደኛ እንደሆኑና ተዋጊዎቹም ይህን እንደሚፈልጉ የገለጹት አምባሳደር ሃመር ይህ ሂደት በፍጥነት ተግባራዊ መሆን እንዳለበት አሳስበዋል። የሰሜን ኢትዮጵያው ጦርነት በወቅቱ በዓለም አስከፊው ጦርነት እንደነበረ ገልጸው ወደዚህ ጦርነት ለመመለስ ምንም አይነት ምክንያት ሊኖር እንደማይገባም ነው በአጽንኦት የተናገሩት።
These forces should be completely demobilized. These individuals who are combatants need to go back to their daily lives. And they want to go back to their daily lives.
እነዚህ ኃይሎች በአጠቃላይ ትጥቅ ሊፈቱና ተዋጊዎቹ ወደ የዕለት ተዕለት ሕይወታቸው ሊመለሱ ይገባል። ወደ የዕለት ተዕለት ሕይወታቸው መመለስ ደግሞ ይፈልጋሉ። ዩናይትድ ስቴትስ ለዚህ የገንዘብ ድጋፍ እያደረገች ነው። ከትግራይ የቀድሞ ተዋጊዎች ውስጥ 75,000 የሚሆኑት ትጥቅ በማስፈታት ወደ ሕይወታቸው ለመመለስ የሚያስችል የገንዘብ አቅርቦት እንዳለ እናውቃለን። ትላንትና ከትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ጋር ከዚያ በፊት ደግሞ ከምክትሉ ጀነራል ጻድቃን ጋር ተነጋግረናል። ለዲዲአር ተፈጻሚነት ሙሉ ቁርጠኝነት አላቸው። ስለዚህ ልንቀጥልበትና በትግራይ ዘላቂ ሰላም ልናረጋግጥ ይገባል። ወደ ግጭት ለመመለስ ምንም አይነት ምክንያትና ማብራሪያ አያስፈልግም።
ለስምምነቱ የተሟላ ተፈጻሚነት የኢትዮጵያ መንግስትም ይሁን የትግራይ ክልል ባለስልጣናት ቁርጠኛ መሆናቸውን እንዳረጋገጡላቸውም ነው የገለጹት። በተጨማሪም የኤርትራ ወታደሮችን ጨምሮ በፕሪቶሪያው ስምምነት መሰረት ከኢትዮጵያ መከላከያ ሰራዊት ውጪ ያሉ ኃይሎች ከትግራይ ክልል ሙሉ በሙሉ ለቀው መውጣት አለባቸው ሲሉ አምባሳደር ሃመር እንደከዚህ ቀደም ሁሉ በድጋሚ አሳስበዋል። ፓርቲያቸው ከኤርትራ አመራሮች ጋራ ከስድስት ወራት በፊት በዱባይ ውይይት ማድረጉን የህዝባዊ ወያኔ አርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ሰሞኑን ተናግረዋል። በዚህ ጉዳይ ላይ አስተያየት እንዲሰጡ በአሜሪካ ድምጽ የተጠየቁት ልዩ መልእክተኛው ማይክ ሃመር እኛ የምንፈልገው ኢትዮጵያና ኤርትራ ወደ ጦርነት አለመመለሳቸው ነው ብለዋል። የምንፈልገው አንዳቸው የሌላውን ግዛት ጥሰው አለመግባታቸው ነው በማለትም አክለዋል። ከተቻለም የአልጀርሱ ስምምነት በተሟላ መልኩ ተግባራዊ እንዲሆን መርዳት እንፈልጋለን ብለዋል። ስለዚህ በሁለቱ መካከል ውይይት ከተደረገ በማንኛውም አካል እየተፈጸመ ያለን የሰብአዊ መብት ጥሰት በማስቆም እንደዚሁም በሁለቱም ሀገሮች መካከል ያለውን ግንኙነት በማሻሻል ላይ ያለመ መሆን አለበት ሲሉም ተናግረዋል። በተያያዘ በትግራይ ክልል ብቻ ሰላም ማስፈን በቂ አይደለም ያሉት አምባሳደር ማይካመር በአማራና በኦሮሚያ ክልሎች ያሉ ግጭቶችም በሰላም እንዲቋጩ ዩናይትድ ስቴትስ ጥረት በማድረግ ላይ እንደምትገኝ አብራርተዋል።
It's difficult, quite frankly, for us to travel to Amhara and Oromia precisely because of the continued fighting.
በቀጠለው ውጊያ ምክንያት እነት ለመናገር ወደ አማራና ወደ ኦሮሚያ ለመሄድ ለኛ ከባድ ነው። ሆኖም አምባሳደር ማሲንጋ እና የአዲስ አበባ ኤምባሲ ቡድናቸው ከኢትዮጵያ መንግስት ጋር በመተባበር እነዚህን ግጭቶች ለማቆም ንግግርና ድርድር ማካሄድ የሚቻልባቸውን አማራጮች ያፈላልጉ ነው። ይህ ጥረት ሁልጊዜ ለናንተ ይፋ ላይደረግ ይችላል። አብዛኛው ለሰላም የሚደረጉ ጥረቶችም ከካሜራ በስተጀርባ በድብቅ ነው መካሄድ ያለባቸው። በየቀኑ በዚህ ጉዳይ ላይ እየሰራን እንደሆንን ላረጋግጥላችሁ እፈልጋለሁ። የኦሮሚያን ጉዳይ በተመለከተ በታንዛኒያ የተወሰኑ ንግግሮችን ማድረጋችንን ታውቃላችሁ። በእነዚህ ንግግሮች በኦሮሚያ ግጭት እንዲያቆሙ የነበረን ተስፋ አልተሳካም ማለት ጥረታችንን አቁመናል ማለት አይደለም። ከኖርዌይ ጋር በመሆን ጥረታችንን በተሟላ መልኩ ቀጥለናል። ወደዚህ በመጣው ቁጥር ከጠቅላይ ሚኒስትሩም ጋር እንነጋገርበታለሁ።
በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ጄማሲንጋ ባለፈው አመት ግንቦት 7 ቀን አገራቸው በኢትዮጵያ ወቅታዊ ጉዳይ ላይ ያላትን ፖሊሲ የሚያንጸባርቅ ንግግር ባደረጉበት ወቅት በአማራና በኦሮሚያ ክልሎች የሚንቀሳቀሱ የታጠቁ ቡድኖች ፊታቸውን ወደ ውይይት ጠረጴዛ እንዲመልሱና መንግስትም ለውይይት አመቺ ሁኔታዎችን እንዲፈጥር ጥሪ አቅርበው ነበር። ጠቅላይ ሚኒስትር አብይ አህመድ ባለፈው አመት ሐምሌ 26 ቀን ባደረጉት ንግግር በአማራና በኦሮሚያ ክልሎች ከሚንቀሳቀሱ አንዳንድ የታጠቁ ኃይሎች ጋር የሰላም ንግግር እየተካሄደ እንደሚገኝ ጠቅሰው፣ ሆኖም በአንድነት የተደራጀ ቁመና የሌላቸው መሆኑ ተጀምሯል ላሉት ንግግር ፈተና መደቀኑን መናገራቸው አይዘነጋም። ይሁን እንጂ ንግግር እየተደረገ ስለመሆኑ በሁለቱ ክልሎች ከሚንቀሳቀሱ ኃይሎች በኩል እስካሁን በይፋ የተሰጠ ማረጋገጫ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔ መጽሔቱ ይቀጥላል። በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ ሻሮ ቀበሌ አራት አርሶ አደሮች ስላንት መስከረም 2 ቀን 2017 ዓ.ም በታጣቂዎች መገደላቸውን የተጎጂ ቤተሰቦችና የአካባቢው አስተዳደር አስታወቀ። ታጣቂዎቹ አርሶ አደሮቹን የገደሏቸው ከብቶቻቸውን ሲያግዱ ከነበረበት ቦታ አግተው ከወሰዳቸውና የማስለቀቂያ ገንዘብ ከተቀበሉ በኋላ መሆኑን ቤተሰቦቻቸው ተናግረዋል። የኮሬ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ተፈራ ባንዶራ ጥቃቱን የፈጸመው በአካባቢው ታጥቆ የሚንቀሳቀሰውና የፌዴራል መንግስቱ ሸኔ በማለት የሚጠራው የኦሮሞ ነጻነት ሰራዊት መሆኑን በመግለጽ ወንጅለዋል። በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ የጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ኢያሱ ጂኦ በበኩላቸው በአካባቢው ያለው ጥምር የጸጥታ ኃይል በታጣቂዎቹ ላይ እርምጃ እየወሰዱ ነው ሲሉ ተናግረዋል። የኦሮሞ ነጻነት ሰራዊት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ልኳል።
በደቡብ ኢትዮጵያ ክልል ኮሬ ዞን ሻሮ ቀበሌም በአዲስ ዓመት ማግስት በተፈጸመ ጥቃት አራት ሰዎች መገደላቸውን፣ ከተገደሉት ውስጥ ሶስቱ ዘመዶቻቸው እንደሆኑም የገለጹት ደሞዘ ደበበ የተባሉ የተጎጂ ቤተሰብ ለአሜሪካ ድምጽ በስልክ ተናግሯል።
ብራችን ካመጣችሁ በኋላ መሳሪያችን እንመልሳለን ብለው ውሸት ተናግረው ልጆቹ ብራዋቶ የራሳቸውን መሳሪያ ለመውሰድ ወደ 200,000 ብር ማዋቶ ይዞ ሲሄዱ እዛው እንደሄዱ ብር ከነሱ ተቀብለው ስድስቱን ሰዎች ተከትሎ ወደ ስድስቱን ሰዎች አስገኝተው ሊገሉ ሲሉ ተነስተው አንዱ ሮጠ። ከዛ በኋላ ተከትሎ አንደኛው ሲሮጥ አንዱ በጥይት መቱት። ከዛ በኋላ እዛ የተኙ አራቶችን እዛ መቱት።
ወርቁ ዘበኛ የተባሉ ሌላ የቀበሌውን ነዋሪ ጥቃት የፈጸሙት በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ ውስጥ የሚንቀሳቀሱ ታጣቂዎች ናቸው ሲሉ ተናግሯል። ታጣቂዎቹ አርሶ አደሮቹ ከብቶቻቸውን ሲጠብቁም የሚታጠቋቸውን 5 ክላሽንኮቭ መሳሪያዎችንም እንደወሰዱባቸው ተክሰዋል።
የደብዱ የሸኖ ነግ ናቸው። ቀጥታ ከአርሶ አደር ትጥቅ እንፈታለን በሚል ነው የገቡት። ምንም አልታሰብም፣ አርሶ አደርም አላወቅም። ከገቡ በኋላ ያው ከብት ሲነዱ የነበሩትን ከብት በኋላ ያጠጡ ይሄዱ ከነበሩት ላይ እጅ ወደ ላይ ብለው ነው መጀመሪያ ላይ ትጥቅ የፈቱት። ግማሹ እስከ ቤት ነው የደረሰው። ቤት ደርሶ የአንደኛውን ቤት ስብሮ አቶ ተበጅ ሁሉ የሚባለው ልጅ ቤት ገብተው መሳሪያን ከፈቱ በኋላ ነው አንድ አስሬ ጨጓዴ ልጅ የሚባል ልጅ ነው አንድ የእሱ ልጅ እኔ መሳሪያ ለምንድን ነው ወንዶኝ ለአንተ ማስረክበው ብሎ ጫካ ገብቶ በእነሱ ላይ ቱክስ የከፈተው። ከዛም በኋላ ያን ቱክስ የሰማ ህዝብ ወጥቶ ከገጠመ እኛን ያጠቃል በሚል ነው ሮጦ የወጡት።
ታጣቂዎቹ ትናንት መስከረም 2 ቀን 2017 ዓ.ም አርሶ አደሮቹን የገደሏቸው ከብቶቻቸውን ሲያገዱ ከነበሩበት ቦታ አግተው ከወሰዷቸውና የማስለቀቂያ ገንዘብ ከተቀበሉ በኋላ መሆኑን አቶ ደሞዘ ተናግሯል። ከተገደሉት በተጨማሪ አንድ ሰው ቆስሎ ወደ አርባ ምንጭ ሆስፒታል ለሕክምና መላኩን ተናግረው ታጣቂዎቹ 200 ሺህ ብር መውሰዳቸውንም ገልጿል። አካባቢው በውጥረት ውስጥ መሆኑን የጠቀሙት አቶ ደሞዘም በርቀት የከባድ መሳሪያ ድምፅ እንደሚሰማም ተናግሯል።
መጀመሪያ መሳሪያቸውን ከወሰዱ በኋላ አታለው ነው በጣም ሩቅ ነው ወደ ጫካ የወሰዱት ነው። ከዚያ በኋላ ብር አዋተው ሲሄዱ ያ መሳሪያ ተወሰደባቸው። 5 ሰዎችና አንድ ሰው ደግሞ የሞተው እነሱ ኦሮምኛ ስለሚያወሩ ኦሮምኛ ለመተርጎም ብሎ ከእነሱ ጋር የሄደ ነው አንዱ የሞተው። አንዱ እጁ ተመቶት አሁን ሪፈር ወደ አርባ ምንጭ ሄደዋል። አንዱ ግን የሮጦ ሰውዬ በሰላም አመልከናሉ።
የኮሬ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ተፈራ ቦንዶራም ጥቃቱን የፈጸመው በአካባቢው ታጥቆ የሚንቀሳቀሰውና መንግስት ሸኔ በማለት የሚጠራው የኦሮሞ ነጻነት ሰራዊት መሆኑን በመግለጽ ወንጅለዋል። በተፈጸመው ጥቃት 4 አርሶ አደሮች መገደላቸውና ሌላ 1 ሰው መቁሰሉን አረጋግጧል።
የኛ ሰዎች ያው በታች ከብት ጥበቃ ላይ የነበረ በተለያየ ቦታ ተኩስ እየተኩሱ ይዞ የተወሰኑ 4 ሽማግሌዎችን ከመንገድ ይዞ ወጥቶ
ስንት ሰው ነው የተገደለው?
4 ሰው።
አርሶ አደሮቹ የተገደሉት ከሚኖሩበት መንደር እንስሳትን ለማሰማራትና ለእርሻ ስራ ወደ ማሳቸው በሚሄዱበት ወቅት መሆኑን ገልጿል።
ሻሮ ቀበሌ ላይ አብሽነ ሆነ ጌታቴክ ድብን ጋራ ፈተና ላይ የመከላከያ ልብስ ለብሷል። ህዝቡ መከላከያ ነው እያለ እርሻ ላይ እና ከብት ጥበቃ ላይ የነበሩ ሰዎችን እርሻ ማሳ እንደገቡ ከዛ ስልካቸውን ከመንገድ እየደቀመ ወደዚህ ወደ ህዝቡ ያለበት አካባቢ ከተና ጭምር ገባ። ከመንገድም ሞተረኞችን ዘረፋ ፈጸመ። ከዛ አንዳንድ አርሶ አደሮች ሩቅ የነበሩ ትጥቅ መፍታት ሲጀምር አንድ ወጣት ትላንትና ከተያዙ ሰዎች መካከል ተኩሶ ሮጠ። በዚያ አማካኝነት በእጃቸው ያስገቡትን 5 መሳሪያ 5 ክላሽ ይዘው ወጡ።
በኦሮሚያ ክልል ምዕራብ ጉጂ ዞን የገላና ወረዳም የጸጥታና የአስተዳደር ጽሕፈት ቤት ኃላፊ አቶ ኢያሱ ጂኦም በገላና ወረዳ የመሸጉ ሸማቂዎች ጥቃት ማድረሳቸውን ገልጸው በታጣቂው ቡድን ላይ እርምጃ የተወሰደ ነው በማለትም ተናግሯል።
ቀጥታ ይህ ታጣቂ ወጂ የሚባል ደን አለ። እዛ ከሸሮ ቀጥሎ ቦሬ የምትባለው ቀበሌ አለች። ይሄኛ ከቦሬ ነው የምዋሰነው። እቺ ቦሬ ደግሞ ጋራ ሶንሳ የምትባል ተራራ አለች። በዛ ጀርባ ደግሞ ታጣቂዎች የምንቀሳቀሱ ወጂ የምትባል አካ አለ። ዛሬም አሁን ከላይ በኩል ኦፕሬሽን እያደረግን ነው። እኛ ውስጥም አንዳንድ ቀበሌዎች እንኮሶች አሉ።
ከኮሬ ዞን መንግስት ባለስልጣናት ጋር መወያየታቸውን የጠቀሙት ኃላፊው መከላከያ ሰራዊትን ጨምሮ በአካባቢው ያለው ጥምር የጸጥታ ኃይል ክትትል እያደረገ ነው ብሏል።
4 ሰው ሞቶ 1 ሰው እንደቆሰለባቸው መረጃ ሰምቻለሁ። በዛም የተነሳ እኛም ድሮ ትላንትም ይሄን ነገር ስንሰማ እኛ ወደ ሸከታ የምትባል ዛሬን ቀጥታ ወደ ወጂ ቀጠና ላይ ከመከላከያ ከፖሊስ ከጥምር ኃይል አንድ ላይ ሆነን ህብረተሰቡን ጨምሮ እያካዝን ያለው ኦፕሬሽን አለ።
የአካባቢ ባለስልጣናት በሰነዘሩት ውንጀላ ላይም ከኦሮሞ ነጻነት ሰራዊት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ድርጅቱ ከዚህ በፊት ለቀረቡበት መሰል ውንጀላዎች በሰጠው ምላሽ ታጣቂዎቹ ሲቪሎችንና የሲቪል ተቋማትን ኢላማ እንደማያደርግ በመግለጽ በጽኑ አስተባብሏል። በኮሬ ዞንና በአካባቢ በታጣቂዎች የሚፈጸመው ጥቃትና የጸጥታ ችግር 7 ዓመታትን ያስቆጠረ ሲሆን በዞኑ ጎርካ ወረዳም ለመጨረሻ ጊዜ ተመሳሳይ ጥቃት ተፈጽሞም ሕፃናትን ጨምሮ 5 ሰዎች የተገደሉት ባለፈው ግንቦት ወር ነበር። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳ።
ከሀገር ውስጥ ዜናዎች ወጣ ብለን የዩናይትድ ስቴትስን ምርጫ ስንመለከት ደግሞ በካማላ ሃሪስ እና በዶናልድ ትራምፕ መካከል የሚደረገው የአሜሪካ ፕሬዝዳንታዊ የምርጫ ፉክክር ተቀራራቢ ውድድር ሆኖ ቀጥሏል። ነገር ግን ካማላ ሃሪስ ሴት ድምጽ ሰጪዎችን በመሳብ መሪነቱን ይዘዋል። የአሜሪካ ድምጿ ዶራ መኳር እንደዘገበችው የሃሪስ ወደ ውድድሩ መግባት ፖለቲካ ፓርቲዎቹ የሴት ድምጽ ሰጪዎች የሚያገኙትን ድጋፍ በተመለከተ ልዩነቱ እንዲሰፋ አድርጓል። እንግድ ወልድ ያቀርባል።
ከእንደ አውሮፓውያን አቆጣጠር 1984 ዓ.ም ጀምሮ ከወንዶች ቁጥር የበለጡ ሴቶች በአሜሪካ ፕሬዝደንታዊ ምርጫዎች ድምጽ ሰጥተዋል። በአብዛኛው ከሪፐብሊካን ይልቅ ለዲሞክራቲክ ፓርቲው ድምጻቸውን ሰጥተዋል። ባይደን ከምርጫው ራሳቸውን ማግለላቸውና ካማላ ሃሪስ ድንገት እጩ ሆነው መቅረባቸው የሴት ድምጽ ሰጪዎችን ያነሳሳ ይመስላል። ኤረን ኮቪ ዘ ኩክ ፖለቲካል ሪፖርት የተሰኘው መጽሔት ባልደረባ ናቸው።
We have seen a pretty significant shift across a lot of different demographics, but it went with
በተለያዩ የማህበረሰብ ክፍሎች ውስጥ ተጨባጭ ልዩነት እየታየ ነው። በተለይም ሴቶችን ስንመለከት ጎላ ብሎ እናየዋለን። ባይደን ፉክክር ላይ ከነበሩበት ጊዜ በተሻለ ሴቶች ለዲሞክራት እጩ ድምጽ ሊሰጡ እንደሚችሉ አስተውለናል።
በዚህኛው ምርጫ ከአምስት ሴቶች አንዷ ጽንስ የማቋረጥ መብት ዋናው ጉዳያቸው ነው። በዶናልድ ትራምፕ በተሾሙ የጠቅላይ ፍርድ ቤት ዳኛ አማካኝነት በሕገ መንግሥት ተፈቅዶ የነበረው ጽንስ የማስወረድ መብት ከሁለት ዓመታት በፊት ተከልክሏል። ትራምፕ ውርጃን በተመለከተ እያንዳንዱ ግዛት ለራሱ እንዲወስን ይሻሉ። ካማላ ሃሪስ በበኩላቸው የሥነ ተዋልዶ መብት በፌዴራል ደረጃ ሕግ ወጥቶለት በመላ ሀገሪቱ እንዲከበር ይፈልጋሉ። ቀጥሎ የምትሰሟቸው ድምፅ ሰጪዎች እንደሚሉት ሃሪስን የሚደግፉበት ምክንያትም ያ ነው። ክሎይ ሎንግማየር ከዊስካንስን ግዛት
people all have their rights to their own decisions, their bodies, their choices, women's rights. She's for the people.
እሷን ለመፍጠር የምትሞክረው ዓለም ሰዎች የራሳቸውን ውሳኔ የመስጠት መብት እንዲኖራቸው የሚያስችልን ዓለም ነው። በሰውነታቸው ላይ በሌሎችም የህይወት ምርጫዎቻቸው ላይ ለመወሰን መብት እንዲኖራቸው ነው። የሴቶችን መብትንም በተመለከተ እንዲሁ።
ለቲሻ ጊለን ደግሞ ከአሪዞና ግዛት ናቸው።
She's for the people. Which is the middle class, which I am middle class.
እሷ በተለይም መካከለኛ ገቢ ላላቸው መቆሟን የተመለከቱትን መልእክቶች ወድጃቸዋለሁ። እኔም መካከለኛ ገቢ ካላቸው አንዱ ነኝ። በተጨማሪም የሴቶችን መብቶች የተመለከቱ ህግጋትን በሚመለከት ያላትን አቋም ወደዋለሁ።
በቅርብ ተካሄዱ የህዝብ አስተያየት መለኪያዎች መሰረት ሴት ድምጽ ሰጪዎችን በተመለከተ ካማላ ሃሪስ ትራምፕን ከ9 እስከ 11 ነጥብ ያህል በመምራት ላይ ናቸው። ፖል ማስሊን ኤፍኤም 3 የተሰኘ የህዝብ አስተያየት መሰብሰቢያ ጥናት ተቋም ባልደረባ ናቸው።
She gained a lot of younger women who independents non-partisan voters under the age of 50, many of them under 40.
እድሜያቸው ከ50 በታች የሆኑ በተለይም ከ40 በታች የሆኑትና ከየትኛውም ፓርቲ ያልወገኑ ገለልተኛ አቋም ያላቸውን ወጣት ሴቶችን ድጋፍ አግኝታለች። እጩ በመሆኗ በጣም ተነሳስተዋል።
The Cook Political Report የተሰኘው መጽሔት ባልደረባ ኤረን ኮቪም በዚህ ላይ የሚያክሉት አለ።
Black women are a lot more likely to vote for Harris now, Hispanic women. So, you know, as we have seen her do better with a lot of these
ጥቁር ሴቶች ካማላ ሃሪስን የመምረጥ አዝማሚያቸው ይበልጥ እየታየ ነው። የላቲንም ሴቶች እንዲሁ። እነዚህን የማህበረሰብ ክፍሎች ወይም ደግሞ የትምህርት ደረጃቸው ከፍ ያለውን ቡድኖች ስንመለከት በተለይም ሴቶቹ ይበልጥ ለሃሪስ ድምጽ የመስጠት አዝማሚያ ያሳያሉ።
ቀጣዮቹ ሁለት ድምጽ ሰጪዎች ደግሞ የትራምፕ ደጋፊዎች ናቸው። በቅድሚያ ቲ ስታሊን ከጆርጂያ።
First her being the candidate this is like horrific to me because first of all she's not prepared to be president.
For months we would barely ever see Joe Biden. ሲጀመር እርሷ እጩና መቅረቧ አሰቃቂ ነው። ፕሬዚዳንት ለመሆን ዝግጁ አይደለችም።
አሌክስ ለስቲግ ደግሞ ከሞንታና ናቸው።
For months we would barely ever see Joe Biden and all of a sudden Kamala Harris is the nominee for the Democratic Party when she was never nominated in the first place.
ድንገት ካማላ ሃሪስ የዲሞክራቲክ ፓርቲ እጩና ብቅ አለች። እጩና መቅረብ አልነበረባትም። ድንገት ነው ብቅ ያለችው።
በድምጽ አሰጣጥ ላይ በጾታዎች መካከለ ያለው ልዩነት ጀንዚ በመባል በሚታወቀው አዲሱ ትውልድ ዘንድም ልዩነት አለ። ከ27 ዓመት ዕድሜ በታች ያሉት ወንድ ድምጽ ሰጪዎች ወደ ትራምፕ እንደሚያደሉ የሚናገሩት የሜሪዲት ኮሌጁ ዴቪድ ማክሊናን ናቸው።
There has been an increase in terms of the admiration of some Gen Z young men for
Gen Z በመባል የሚታወቀው የአዲሱ ትውልድ ወጣት ወንዶች ለትራምፕ ያላቸው አድናቆት ጨምሯል። የሚጀነን በወንድነቱ የሚመካ አፍንጫውን በለው የሚል መልእክት የሚያስተላልፉ አይነትን ሰው የሚደግፉ ናቸው።
ማክሊናን እንደሚሉት ወጣት ወንዶች የፖለቲካ ጉዳይ ወሬዎችን ከማህበራዊ ሚዲያ ያገኛሉ። በዚያም የሴት መሪዎችን በተመለከተ ጠንከር ያለ ትችት ሲሰጥ ይሰማሉ።
So they believe that women can't make the tough decisions if the United States were to go to war or face an international crisis. They don't believe
America ወደ ጦርነት የምትገባበት አይነት ከባድ ውሳኔ መስጠት ያለባት ሁኔታ ውስጥ ብትሆን ወይም ዓለም አቀፍ ቀውስ ቢያጋጥም ሴቶች ያንን ከባድ ውሳኔ መስጠት አይችሉም የሚል እምነት አላቸው። ሴቶች ከበድ ያለ ውሳኔ መስጠት ችሎታ የላቸውም ብለው ያምናሉ።
በ2016 በነበረው ምርጫ ነጭ ሴቶች ለትራምፕ ማሸነፍ ወሳኝ ነበሩ። በ2020 በነበረው ምርጫ አብዛኛውን የነጭ ሴቶችን ድምጽ አግኝተዋል። በዚህኛው ምርጫ ግን ካማላ ሄሪስ እና ትራምፕ የነጭ ሴቶችን ድምጽ በእኩል እንደሚጋሩ በቅርቡ የተደረጉ የህዝብ አስተያየት መለኪያዎች ያመለክታሉ። ዶራ መኮር ለላከችው ዘገባ እንግዶሌ ነኝ ዋሽንግተን ዲሲ።
የአርብ ምሽት ስርጭታችን ከአሜሪካ ድምጽ እንደቀጠለ ነው። ወደ ተከታዩ ዘገባ እናልፋለን። ዓለም አቀፉ ግጭት ተንታኝ ቡድን በሶማሊያ የሚገኘው እስላማዊ መንግስት ወይም አይኤስ ሽብርተኝነትን የሚያስፋፋ የፋይናንስ ተጽዕኖ ምንጭ የሆነ መምጣቱን ተናግሯል። አይኤስ በአፍሪካ የሚያደርገውን እንቅስቃሴ ለማስፋት እየሞከረ ባለበት ወቅት የአይኤስ ሶማሊያ ቅርንጫፍ መሪ የመላው ታጣቂ ቡድን መሪ ሊሆን እንደሚችል ጠቋሚ መሆኑም እየተዘገበ ነው። መሐመድ ዩሱፍ በዚህ ዙሪያ ያደረሰንን ዘገባ ሀብታሙ ስዩም ያቀርበዋል።
በሶማሊያ የሚገኘው እስላማዊ መንግስት አይኤስ ሰፊ የደቡብና የመካከለኛው ሶማሊያ አካባቢዎችን እንደተቆጣጠሩት አጋሮቹ ማለትም ከአልቃይዳ ጋር ግንኙነት እንዳለው አሸባሪ ቡድን አልሸባብ የጦር ሜዳ ንቁ ተሳትፎ ላይኖሩ ይችላል። ሆኖም ዓለም አቀፉ የቀውስ ጥናት ተቋም ኢንተርናሽናል ክራይሲስ ግሩፕ ሐሙስ ባወጣው ሪፖርት አይኤስ ሶማሊያ ከሌሎች የአይኤስ ቅርንጫፎች ጋር ግንኙነት እየመሰረተ መሆኑንና በሌሎች የአፍሪካ ሀገራት ለሚካሄዱ የሽብር ተግባራት የገንዘብ ድጋፍ ማድረግ እንደቻለም ይፋ አድርጓል። ኦማር መሐመድ በዓለም አቀፉ የቀውስ ጥናት ቡድን ከፍተኛ ተመራማሪ ናቸው። አይኤስ ሶማሊያ ከአልሸባብ የበለጠ የውጭ ሚና ይጫወታል ይላሉ።
Al-Shabaab's by far and away the bigger threat.
ካሁን ድረስ አልሸባብ ትልቁ ስጋት ነው። በዚያው ልክ ደግሞ የሶማሊያ እስላማዊ መንግስት አበይት ተግዳሮቶች ቢገጥሙትም ጸንቶ ቀጥሏል። በሰፊው እስላማዊ መንግስት አውታረ መረብ ውስጥ በተለይም በአንዳንድ ተባባሪዎቹ ዘንድ እንዲሁም በሌሎች በእስላማዊ ግዛት ክፍሎች መካከል የፋይናንስ ማዕከል ሆኖ ማገልገልን በተመለከተ ሚናውን አንጿል።
ዓለም አቀፉ የቀውስ ጥናት ቡድን እስላማዊ መንግስት በ2020 የአውሮፓውያኑ ዓመት የአፍሪካ ስምሪቶችን በማዋቀር ከዲሞክራቲክ ሪፐብሊክ ኮንጎና ከሞዛምቢክ የተውጣጡ አጋር ድርጅቶችን በሶማሊያ ፑንትላንድ ግዛት በሚገኘው የአይኤስ ዋና መስሪያ ቤት እንዲካተቱ አድርጓል ብሏል። አይኤስ ሶማሊያ ከመቶ እስከ 400 የሚደርሱ ተዋጊዎች በሰሜናዊው የሀገሪቱ ክፍል እንዳሰፈረ ዘገባዎቹ ያሳያሉ። እንደ አይኤስጂ ዘገባ ከሆነ ከተፋላሚዎቹ ውስጥ ግማሽ ያሉ የውጭ ዜጎች እንደሆኑ ይታመናል። በዚህ ዓመት መጀመሪያ ላይ የፑንትላንድ ባለስልጣናት ስድስት የእስላማዊ መንግስት አባላት የሆኑ ሞሮኮውያንን በቁጥጥር ስር አውለዋል፣ ከሀገርም አባረዋል። እንደ የትጥቅ ግጭት ስፍራዎችና ክስተት መረጃ ሰብሳቢ ተቋም ከግንቦት ወር ጀምሮ ቡድኑ ከጊዜ ወደ ጊዜ እንቅስቃሴውን በመጨመር በጸጥታ ኃይሎችና በንግድ ማዕከላትም ላይ በርካታ ጥቃቶችን አድርሰዋል። አይኤስ ሶማሊያም በቦሳሶ ወደብ ከተማና አካባቢው የሚደረገውን እንቅስቃሴ በመጨመር ተዋጊዎችና ተግባራቶቹን ለመደገፍ የብዝበዛና ዘረፋ ተግባራትን ፈጽሟል። ኬንያዊው የጸረ ሽብር ጥናት ባለሙያ ሪቻርድ ቱታ በሶማሊያ ጠንካራ ማዕከላዊ መንግስት አለመኖሩ ሀገሪቱን የአይኤስ ቡድን የፋይናንስ ማዕከል እንድትሆን አድርጓታል ይላሉ።
Somalia does not have
የተጠቀሰችው ሀገር ሶማሊያ ጠንካራ ተቋማት የሏትም። እንደዚህ አይነት ተቋማት ደግሞ በቀላሉ ለችግር ይጋለጣሉ። ለሽብርተኝነት እንቅስቃሴ የሚውል ህገወጥና ህጋዊ የገንዘብ ማሰባሰቢያ ዘዴዎችን መከወን ቀሏል። አገሪቱ ካላት ስልታዊ አቀማመጥ ጋር በተያያዘም በውቅያኖስ የተከበበ ደካማ ድንበር ነው ያላት። ይህም ክትትል ለማድረግ ሁኔታውን በእጅጉ የከበደ ያደርገዋል።
በግንቦት ወር ዩናይትድ ስቴትስ በሶማሊያ የአይስ መሪ አብዱል ቃድር ሙሚን ላይ ያነጣጠረ የአየር ጥቃት ፈጽማለች። ሙሚን ግን በሕይወት ተርፈዋል። ማህሙድ ሙሚን የእስላማዊ መንግስት አጠቃላይ መሪ ሆኖ ከተሾመ ቡድኑ በአፍሪካ ያለውን ተጽዕኖ ያሳያል ብለዋል።
Now whether he's actually the head of the movement is something that's disputed.
አሁን ሙሚን የንቅናቄው መሪ መሆን አለመሆናቸው አከራካሪ ነው። ሌሎች ስማቸው የሚነሳ ግለሰቦችም አሉ። በእርግጠኝነት የተለየ ነገር የለም። በአፍሪካ ሀገር ውስጥ አንድ ሰው መሾሙ ለእስላማዊ መንግስትም ትልቅ ምርታ ሊሆን ይችላል። በአህጉሪቱ የእስላማዊ መንግስት እያየለ መምጣቱንም ያሳያል።
የፑንትላንድ ባለሥልጣናት በባሬ ክልል በርካታ የአይስ አባላትን በቁጥጥር ስር አውለዋል። አንዳንዶቹ የእስር ቅጣት ተላልፎባቸዋል። ሌሎች ደግሞ በሽብር ተግባርና በሰላማዊ ሰዎች ወይንም በመንግስት የጸጥታ ኃይሎች ግድያ ተከሰው የሞት ፍርድ ተፈጽሞባቸዋል። አይስጄ አይስ ሶማሊያን ለመገዳደር በሶማሊያ መንግስት በሞቃዲሾና በፑንትላንድ ክልል ባለሥልጣናት መካከል ትብብር እንዲደረግ ጠይቋል። የውጭ ተዋናዮች ለቡድኑ እንቅስቃሴ የበለጠ ትኩረት እንዲሰጡም አሳስቧል።
የአሜሪካ ድምጽ ነው እየተከታተላችሁት ያላችሁት። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። በተከታይ በዋሽንግተን ዲሲ የተካሄደውን የኢትዮጵያ ክለቦች ግጥሚያ እንቃኛለን። በኢትዮጵያ በርካታ ደጋፊዎች ያሏቸው የኢትዮጵያ ቡናና ቅዱስ ጊዮርጊስ የእግር ኳስ ክለቦች በዩናይትድ ስቴትሷ ዋና ከተማ ዋሽንግተን ዲሲ አውዲስ ፊልድ ስታዲየም የወዳጅነት ጨዋታ አድርገዋል። የኢትዮጵያ ክለቦች በዩናይትድ ስቴትስ ለመጀመሪያ ጊዜ ባደረጉት በዚህ ጨዋታ የኢትዮጵያ ቡና 2-1 ማሸነፍ ችሏል። ባለፈው እሁድ የተደረገውን ይህን ጨዋታ አስመልክቶ አስማማው አየነው የሁለቱን ክለብ ተጫዋቾች ጨምሮ አሰልጣኞችና የቀድሞ ተጫዋቾችን አነጋግሮ ተከታዩን ቅንብር አሰናድቷል።
ይህ ከሃያሽ ተመልካቾችን የሚያዛቅም ያለው አውዲ ፊልድ ስታዲየም በአሜሪካ ሜጀር ሊግ ሶከር የሚጫወተው የዋና ከተማዋ ክለብ የሆነው ዲሲ ዩናይትድ የሚጫወትበት ሜዳ ነው። በዚህ ዋሽንግተን አውዲ ፊልድ ስታዲየም በኢትዮጵያ በርካታ ደጋፊዎች ያሏቸው የኢትዮጵያ ቡናና ቅዱስ ጊዮርጊስ የእግር ኳስ ክለቦችም እሁድ ጳጉሜ 3 2016 ዓ.ም የወዳጅነት ጨዋታቸውን አድርገውበታል።
ይህ በአውዲ ፊልድ እየተካሄደ የሚገኘው የቅዱስ ጊዮርጊስና የቡና ጨዋታ ነው። በዚህ በአሜሪካ ታሪክ ውስጥ የመጀመሪያ እንደሆነ የተነገረለት ያለው ምክንያቱም ከኢትዮጵያ ሁለት ክለቦች እዚህ ወደ አሜሪካ መጥተው ጨዋታ ሲያደርጉ የመጀመሪያው እንደሆነ ነው እንግዲህ አዘጋጆቹ የገለጹት። በአሁኑ ወቅትም ጨዋታው እየተካሄደ ይገኛል። እኛ ሜን ቀርጻው የምናደርግበት ጊዜ ኢትዮጵያ ቡና ቅዱስ ጊዮርጊስን 2-0 እየመራው ነው የሚገኘው። የሰዓቱም አጠቃላይ ኳስ እየተካሄደበት ያለው 35ኛ ደቂቃ ላይ ያመለክታል። እንደምትመለከቱት በኋላ በርካታ የዴሚቪ ወይም የዋሽንግተን ዙሪያ ኗሪ ኢትዮጵያውያን በዚህ ጨዋታውን ለመመልከት እዚህ ኦሊ ፊልድ ላይ ተገኝተዋል።
የጨዋታ እንዲደረግ ያዘጋጁት በአሜሪካ የሚኖሩት ትውልደ ኢትዮጵያዊ ባለሀብት አቶ የማ ሞካቻ ሲሆኑ ዓላማውም ኢትዮጵያውያን ተጫዋቾች በዓለም አቀፍ መድረኮች እድሎች እንዲፈጠርላቸው ለማበረታታት መሆኑን ለአሜሪካ ድምፅ ተናግረዋል።
በዛሬ ጊዜ ትልቅ ታሪክ ነው የተደረገው እና ደግሞ ወደፊት የሚቀጥል ነው። ዋናው ዓላማው የኢትዮጵያ ሳከር በዓለም መታወቅ አለበት። ልጆቻችን ደግሞ ወደ ፕሪሚየር ሊግም እንግሊዝ ሀገርም ዩሮፕ ውስጥም በደንብ ታውቀው እንዲጫወቱ ነው ዋናው። እና ደግሞ ከዛ በላይ ህዝቡ ደስ ብሎት ነው የመጣው ዛሬ እና ይቀጥላል።
በዲሲ፣ ቨርጂኒያ፣ ሜሪላንድ እና አካባቢ የሚኖሩ በርካታ ኢትዮጵያውያንም ጨዋታውን ለመመልከት በስቴዲየሙ ታድመዋል። የሁለቱን ክለቦች ጨዋታዎች በኢትዮጵያ ከተመለከቱ ዓመታት እንዳለፏቸው የገለጹት ጨዋታውን ለማየት በስቴዲየሙ የተገኙ ኢትዮጵያውያን ይህ አጋጣሚም የቀደመ ትዝታቸውን እንደመለሰላቸው ለአሜሪካ ድምፅ።
ስሜ ዶክተር ተስፋዬ አበራ እባላለሁ። እኔ የመጣሁት ሪችመንድ ቨርጂኒያ ነው። 2 ሰዓት ተኩል ያህል ድራይቭ አድርጌ ነው የመጣሁት። ይህ ጨዋታ ለማየት ነው የመጣሁት። የሀገሬ ልጆች ቅዱስ ጊዮርጊስ እና ቡና ይመጣሉ ሲባል የልጅነቴን ድሮም እኔ የምዝናናው ምናልባት ከ40ና ከ50 ዓመት በፊት በእግር ኳስ ስለነበረና ስቴዲየም እየገባሁ አይ ስለነበረ ያ ትዝታ ስለመጣብኝ አልቀርም ብዬ ይህን ጨዋታ ለማየት መጥቻለሁ።
የድሮውን ሁኔታ ድሮ የነበርንበትን የሰፈሬ ልጆች እንዴት እንደደሰት እንደነበረ ኳስ ከተጫወትን በኋላ ወይም ስቴዲየም ከገባን በኋላ እየዘፈን የምንሄደውን በመጋታው ደግሞ የምንነጋገረው ሁሉ ትዝታን የፈጠረብኝ በጣም ደስ ብሎኛል።
አክዳና ይባላለሁ። ከዚሁ ከቨርጂኒያ አዲስ አበባ እንዳለች ነው ፊልም ታደርገው ምናምን። ተካፊዎቹም ደስ ይላሉ፣ እኛም ደስ ይላለን። ደስ ብሎናል በጣም።
ይግረም ካሳ ይባላል።
ይግረም ካሳ።
ያው እዚህ ያው እንደምታየው በጣም ሰው ቢዚ ነው በስራም በምንም። ግን ያው የሀገራዊ ሁኔታ በተፈጠረለት እድል ሁሉ እንደዚህ በሰፊ ወጥቶ የሚሳተፍበት ነው እና በጣም ደስ ይላል። ማለት ያው ሰው የሚገናኝበት ነገር እንደሚፈልግ ያሳያል። እሱ ነው የተያየው።
ሄኖክ ተክለ ሚካኤል ይባላል።
በጣም ነው ደስ ያለኝ። አብሶ ጊዮርጊስን ረጅም ጊዜ የመደገፈው ቲም ነው። በቃ ቤተሰብ ማለት ነው ለጊዮርጊስ እና ዛሬ እንደዚህ በአይኔ በማየቴ ደግሞ በጣም ልዩ ደስታ ይሰማል። አጠገቤ መጥቶ በማየቴ ማለት ነው።
የኢትዮጵያ ክለቦች በአሜሪካ ለመጀመሪያ ጊዜ ባደረጉት በዚህ ጨዋታም ኢትዮጵያ ቡና 2-1 ማሸነፍ ችሏል። ከጨዋታው በኋላ ከአሜሪካ ድምፅ ጋር ቆይታ ያደረጉት የቅዱስ ጊዮርጊስ ምክትል አሰልጣኝ ሳምሶን ሙልጌታና አጥቂው ዳግማዊ ስለ ጨዋታው የተሰማቸው እንደሚከተለው አጋርተውናል።
ያው ይሄ ደርቢ ውድድር አሜሪካ ላይ መካሄዱ ለእኛም እዚህ ላለው ህብረተሰብ በጣም አሪፍ ነገር ነው። እዚህ እንግዲህ በርካታ ኢትዮጵያኖች አሉ። በደርቢም የተጫወቱ የቀድሞ ተጫዋቾች አሉ። እንደገና ደግሞ እዚህ ኢትዮጵያ ውስጥ ሆኖ ደግሞ ይሄን ውድድር ሲከታተሉ የነበሩና ብዙ የናፈቃቸው ሰዎች ነበሩ። እነሱም ማግኘት ይሄን የመሰለ ነገር መፈጠሩ በጣም በጣም አስደሳች ነውና ይሄ ነገር መቀጠል አለበት። ለአዘጋጆቹ በጣም ማመስገን እንፈልጋለን። እና ያው ክለቦቹም ሁለቱም ክለቦች በዚህ ተስማምተው እዚህ መተን እንድንጫወት ስላደረጉ ትልቅ ልምድ ነውና ሁላችንም በጣም ደስተኞች ነን። ፊት ያልነበረ ነገር አሁን እንግዲህ ወደ እነሱ ቀርበናል። እንግዲህ ጥሩ ጥሩ ተጫዋቾች አሁን ኢትዮጵያ ውስጥ አሁን ከኢትዮጵያ ወደ አሜሪካ እንግዲህ እኛ ብቻ ሳንሆን ናሽናል ቲሙ መጥቶ መጫወት ጀምሯል። ወደ ተለያየ ሀገር እንግዲህ እዚህም እንግዲህ አሁን በቅርብ ሎዛን አይተናታል። እንደገና እነ ሱራፌል አሉ። ይሄ መከፈቱ ትልቅ እድል ነው፣ በተለይ ለተጫዋቹ። በዛ ሙያ ውስጥ ላለ ሰው ጠንክሮ ከሰራ ጥሩ ነገር ካገኘ የመታየት እድሉ ቻንሱ በጣም ከፍተኛ ነው እና ይሄ ነገር እንግዲህ ማስተማሪያ ነው። ተጫዋቹ በጣም ከፍተኛ ነው የሚያነሳሳ ወደ ተሻለ መንገድ ለመሄድ መንገዱ ላይ ነው እንግዲህ እና የሚጠበቀው በቃ ከኛውን ጥረቱን ካደረግ የመታየት እድሉ አለ። ለእኛ ብቻ ሳይሆን ለሀገርም ለብዙ ተጫዋቾች በር ይከፍታል ብዬ ነው የማስበው እና ይሄ ከፍተኛ አስተዋጽኦ አለው፣ በጣም ከፍተኛ አስተዋጽኦ።
ስሜ ዳግማ ያራ ይባላል። ምጮቶ ስትራይከር ላይ ለብዙ ተጫዋቾች ይሄ አሪፍ እድል ነበር። ላይክ ዲሲ ዩናይትድ ማይቲንግ ስካውቶች ምናምን ነገር አዘጋጅተው እንትን ብሎ ነበር እና ላይፍ ቼንጂንግ ኦፖርቹኒቲ ብዬ ነው የማስበው እና አሪፍ ነበር። በአጠቃላይ ሰዎቹንም አመስገን እፈልጋለሁ ይህን እድል ፈጥረውልን። እንደዚህ አይነት ሜዳ እና ደግሞ ከሀገር ራቅ ብለን ሁሉ ሰው ደግሞ አይተ እንትን ማለቱ በጣም አሪፍ ነው እና ደስ ይል ነበር ቆይተው እንዳለ። ያ እንደውም ከሀገር ውጭ ሁላ ሰው ይመጣል እንትን ብሎ ትንሽ እኔ አልጠበቅኩም ነበር እና ደጋፊውም ድባቡ ምናምን ነገር በጣም አሪፍ ነበር፣ ደስ ይል ነበር በጣም።
ሁለቱ ክለቦች ከዚህ በፊት ተመሳሳይ ጨዋታ በዱባይ አድርገው እንደነበር የገለጹት የአሜሪካ ድምፅ ያነጋገራቸው የቡና ተጫዋቾች በበኩላቸው ጨዋታው መነሳሳትን የሚፈጥርና ከሀገር ውጭ በሌሎች ክለቦች ለመጫወት እድሎችንም የሚፈጥር ነው ይላሉም።
ስሜ እስራኤል መስፍን ይባላል። ኪፐር ነኝ። ይህ ገና መጀመሪያው ነው። ባለፈውም በአምናም ዱባይ ሄደናል። ይህ ሁለተኛ ውጭ እድላችን ነው። ከዚህም ቀጥሎ እንደዚህ አይነት እድል ቢመቻችና ለተጫዋቾችም አሪፍ እድል ይሆናል ብዬ ተስፋ አደርጋለሁ። ምክንያቱም ተጫዋቾች ይህን ጨዋታ ሲጫወቱ የመታየትም እድል ይኖራቸዋል እና እንደዚህ መካሄዱ በጣም ጥሩ ነው ለተጫዋቾች።
ኬል ጄምስ ጋር
አሜሪካ አሪፍ ነው፣ ደስ ብሎናል። ያው አሪፍ ሀገር ነው ለጨዋታ ደግሞ አሪፍ ጌም ነበር በሁለቱም ቲሞች። እንግዲህ ደርቢ ነው፣ የተለየ ስሜትም አለን በዲሲ ብቻ ሳይሆን በሀገራችን ላይ ደርቢ ቀን ሲደርስ በደጋፊዎችም በተጫዋቾችም የተለየ ስሜት አለ። የደርቢ ባለፈው ላይ ማለት አምና ላይ ዱባይ ላይ ሄደን 2-0 ተሸነፈ። ያ ደግሞ ያው አልተመቸኝም ብዙም ጊዜ ከዲሲ ጋር ውድድር ምናምን አለች። ከተባለበት ቀን ጀምሮ ዝግጁ ነበርኩ ለእኛ ማለት ነው፣ እንደ ቲም ኢንዲቪድዋል ሳይሆን እንደ ቲም ከአሰልጣኝ ጋር አብሮን እየሰራው ነው፣ ለማሸነፍ እየሰራው ነው።
የቅዱስ ጊዮርጊስ ቡድን መሪ በመሆን የመጣው የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች አዳነ ግርማም አጋጣሚው ለወጣት ተጫዋቾች ቀጣይ የእግር ኳስ ህይወት እድሎች የሚፈጥር መሆኑን ገልጾ በቀጣይ መሰል ሁነቶች ሊጠናከሩ ይገባል ብሏል።
ትልቅ እድል ነው። ያው አሜሪካ መጥቶ በክለቦች የመጀመሪያ ጊዜ ነው። ስለዚህ ትልቅ እድል ነው። ትልቅ አጋጣሚ ነው። ትልቅ ኤክስፒሪየንስ ነው የሚሆነው እና ቀላል ልምድ አይደለም ያገኘንበት እና ለልጆቹም እንደ ቲምም ለቲሙም በጣም ትልቅ ልምድ ነው ብዬ ነው ማስበው እና እንደዚህ እየወጡ የትም ቦታ እንትን ምትል ራስን ታየዋለ በብዙ ነገር እና ተነፋፍቆ የተገናኘን ደግሞ ውጭ ያለን ሰው ማግኘት ትችላለ። ጊዮርጊስ ብዙ ተጫውቶ ያለፉ በጣም ትልቅ ክለብ እንደመሆኑ መጠን ብዙ ተጫዋቾች እዚህ ያሉት ያው እንግዲህ ከአቁሙ በኋላ እዚህ ህይወታቸውን እዚህ ያደረጉ እና ከስንት አመት በኋላ አገኘናችሁ ቲሙን ከስንት አመት በኋላ አየውም ይላል እና ያ ነገር ቀላል ነገር አይደለም እና ደስ ይላል። እንደ እንትን የዚህም እንደዚህ አይነት በጣም ጥሩ ሜዳ ላይ መጫወታቸው ለልጆቹም ትልቅ ኤክስፒሪየንስ ነው ብዬ ነው ማስበው እና በጣም አሪፍ ነው። በአጠቃላይ
ሎዛ በራን ጨምሮ ኢትዮጵያውያን ተጫዋቾች በአሜሪካ የሚጫወቱበት እድል እየተፈጠረ መሆኑ የተናገሩት የፕሮግራሙ አሰናጅ አቶ ዮማ ሞካቻ በቀጣይም እንደዚህ አይነት ሁነቶች እንደሚዘጋጁ ተናግረዋል። ኑሯቸውን በአሜሪካ ባደረጉ በዋሽንግተን ዙሪያ በሚኖሩ ኢትዮጵያውያን ደጋፊዎቻቸው ፊት የተጫወቱት ቅዱስ ጊዮርጊስና የኢትዮጵያ ቡና ክለቦችም ለድጋፉ ታዳሚዎችን አመስግነዋል። ባለፈው ዓመት ሐምሌ ወር መጨረሻ ላይም የኢትዮጵያ ብሔራዊ ቡድን በተመሳሳይ ወደ አሜሪካ በመምጣት የወዳጅነት ጨዋታዎችን አድርጎ እንደነበረም የሚታወስ ነው። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ወደ ተከታዩ ዝግጅት ደግሞ እናልፋለን። ተከታዩ በቴክኖሎጂ ዘመን የልጆች አስተዳደግ ምን ይመስላል የሚለውን የሚዳስስ ነው። ወላጅ መሆን ቀላል ኃላፊነት ባይሆንም ብዙ ወላጆች ከ10 ዓመት ወይም ከ20 ዓመት በፊት ከነበረው የልጅ አስተዳደግ ጋር ሲነጻጸር በዚህ ዘመን ልጅ ማሳደግ በጣም ከባድ ነው ሲሉ ይደመጣሉ። ዋና ምክንያታቸው ደግሞ ቴክኖሎጂ በተለይ ማህበራዊ ሚዲያ ነው። ለመሆኑ ቴክኖሎጂ በልጅ አስተዳደግ ላይ ተጽዕኖ የሚያሳድረው በምን መልኩ ነው? በዚህ ዘመን ሁሉም ዲጂታል በሆነበት ጊዜ ልጆችን በምን መልኩ ለስኬት ማብቃት ይቻላል የሚለውን ለመወያየት በልጆች አስተዳደግ ዙሪያ ባለሙያ ስቱዲዮ ጋብዤ አነጋግሬያለሁ። እንግዳይ ሳራ ዘመኑ ትባላለች። ሳራ ባለትዳርና የሁለት ልጆች እናት ስትሆን ከ20 ዓመት በላይ በነርስነት ሙያ አገልግላለች። ቨርጂኒያ ውስጥ የሚገኝ ኮሚኒቲ ኮሌጅ ውስጥም በነርስነት ታስተምራለች። በተጨማሪም ወላጆችን በማሰልጠን ሙያ ወይም ፓረንታል ኮች ሰርተፍኬት ይዛ ስለ ልጆች አስተዳደግ ታሰለጥናለች። የልጆች አስተዳደግ የተሰኘ መጽሐፍም አሳትማለች። በቅድሚያ ቴክኖሎጂን ያለ ገደብ መጠቀም በልጆች ላይ የሚያደርሰውን ተጽዕኖ ከምታብራራበት ትጀምራለች።
ብዙ መቀመጥ ለልጆች በጣም አደጋ አለው። ምክንያቱም ልጆች ቢያንስ 1-2 ሰዓት እየወጡ መጫወት አለባቸው። ያንን ይከለክላቸዋል። አርፎ ቁጭ ብለው ይውላሉ። እሱ ትልቅ አደጋ አለው። ወጥቶ መጫወት፣ ፊዚካል አክቲቪቲዎች። ሌላው ደግሞ ከሰዎች ጋር ኮንቨርሴሽን ማድረግን፣ መነጋገርን፣ ማህበራዊ ኑሮ የሚለምዱት በመጫወት ነው። ልጆች የሚለምዱት ብዙ ነገር በመጫወት ነው። አእምሯቸው የሚያድገው ቃላት የሚለምዱት ማውራት በደንብ የሚችሉት ከሰው ጋር በመነጋገር ነው። እሱን ሁሉ ይይዛቸዋል። ቤት ውስጥ ቁጭ ብለው አንድ ቦታ ላይ በመጫወት እንደገና ደግሞ ይሄ የመልመድ የአዲክሽን ባህሪ አለው። በቃ በኋላ እሱን ይለምዱና አምጡ የማለትም ሊያዳብሩ ይችላሉ፣ ለረጅም ጊዜ ከመጠቀም የተነሳ እና ከወላጆቻቸው ጋር ኳሊቲ ታይም ማሳለፍ ሁሉ ያቅታል ይህንን በማድረግ እና በጤና ዙሪያ ትልቅ አደጋ አለው። አይንንም ሊጎዳ ይችላል እሱ ላይ ብቻ አፍጥጦ በመቀመጥ ቶሎ አፍ አለመፍታትም ያጋጥማል።
እሱ በተለይ ደግሞ ብዙ ወላጆች አሁን የሚቸገሩበት አፍ አለመፍታትና ዘግይቶ የመናገር ችግርም ነው።
ያ አሁን በቅርብ ሰምቻለሁም አንብቤያለሁም እንደዚህ ብዙ አለመነጋገር ብዙ መቀመጥ አፍ ለመፍታት ሊያዘገይ ይችላል እና እሱም አደጋ አለው እና በጣም መገደብ አለብን። መከልከል ሳይሆን ፈጽሞ ግን ከተወሰነ እድሜ በኋላ መገደብ ያስፈልጋል። የሚያዩትንም መቆጣጠር ያስፈልጋል። ዝም ብሎ መፍቀድ አደጋ አለው። ብዙ
መገደብ የሚለውን ስታነሺ ይሄ የስክሪን ታይም የምንለው ልጆች በቴሌቪዥን ፊት ወይም በኮምፒውተር ፊት የሚያጠፉት ጊዜ ያንን መቆጣጠር ለብዙ ወላጆች ከባድ ነው። አንዳንዱ ሙሉ ለሙሉ መከልከል ቴሌቪዥን ቤት ያልገዛም የማለት ወደ ማለት ይሄዳል። አንዳንዱ ደግሞ በየትኛው እድሜ ነው ስልክ ልንሰጣቸው የሚገባው የሚል ጥያቄ ያነሳልና
ትክክለኛ የቴክኖሎጂ አጠቃቀም ለልጆች የሚባል አለ? የትኛውስ ነው?
ያ እንግዲህ የሚባለው በጥናት እንግዲህ ታየው ከሁለት ዓመት በታች ያሉ ልጆች እንደውም ባያዩ ነው የሚመረጠው። ፈጽሞ ባያዩ ስክሪን ታይም ሆነ ሁሉንም ነገር ከዛ በላይ ያለው ደግሞ ለ30 ደቂቃ ያለው ምክንያቱም የቀረውን ጊዜያቸው ወጥተው እንዲጫወቱ ያስፈልጋል። ፈጽሞ መከልከል ሳይሆን መገደብ። መገደብ ስንል ደግሞ ሰዓት ብቻ ሳይሆን የሚያዩትንም መምረጥ ያስፈልጋል። ምንድን ነው የሚያዩት? ወላጅ መጀመሪያ አይቶ ወይ አብሮ አይቶ መገደብ ያስፈልጋል። በወላጅ እጅ ነው ያለው መገደብም መፍቀድም። እኔ በጣም የሚገርመኝ ነገር አንዳንድ ወላጆች ምን ይላሉ? አስቸገረኝ ለክ የአራት ዓመት ልጅ የስድስት ዓመት ልጅ አስቸገረኝ ይላሉ። እንግዲህ በዚህ እድሜ ካስቸገረ እንግዲህ አስብ ቲኔጅ ሲደርሱ ምን ሊሆኑ ነው? እና በዚህ እድሜ ያለ ልጅ ሊያስቸግረና ሊያቅተን አይገባም። ምክንያቱም በእኛ እጅ ነው ያለው። አሁን ለምሳሌ እንትን አይፓድም ሆነ ምንም ፊት ለፊታቸው ካላየን እኮ አምጡ አይሉም። መደበቅ እንችላለን። ከዛ ደግሞ ማስረዳት እንችላለን። በዚህ ሰዓት ነው ማየት የምችለው ብለን የናን የስክሪን ሰዓት ሆነ የሶሻል ሚዲያ አጠቃቀምን በሌላ መተካት፣ በመሯሯጥ ልጆች እንዲጫወቱ ማድረግ፣ ጌም ማዘጋጀት፣ ቤት ውስጥ ቦርድ ጌም ከልጆች ጋር መጫወት፣ ዝቅ ብሎ ቁጭ ብሎ መጫወት፣ ይዞ መውጣት፣ መተካት። ዝም ብሎ መውሰድ ብቻም ሳይሆን ሌላ አክቲቪቲ እንዲያደርጉ መተካት ያስፈልጋል። በተለይ ፊዚካል አክቲቪቲ የሚሯሯጡ፣ ላይብረሪ መውሰድ፣ ማንበብ እንዲችሉ የተለያዩ መጽሐፎች ቤት ውስጥ ማምጣት፣ የተለያዩ ነገሮችን መተካት ያስፈልጋል። ዝም ብሎ መከልከልም ብቻ አይደለም። ግን እንደ የእድሜያቸው ከፍ እያሉ ሲሄዱ ደግሞ የምንመርጥበትንም ሰዓት ረዘም ማድረግ እንችላለን። በጣም ረጅም ስንል ለሶስት ሰዓት ሳይሆን አንድ ሰዓት ማድረግ ይቻላል። ግን የሚያዩትን ማወቅ ያስፈልጋል። አንዳንድ ኤጅ ላይ ሲደርሱ ደግሞ ፓረንታል ኮንትሮል ማድረግም በጣም አስፈላጊ ነው። ምክንያቱም ብዙ ነገሮች እንሰማለን። ልጆች የማይሆን ነገር እያዩ ራሳቸውን የሚጎዱ የማይሆኑ ነገሮች ያለ እድሜያቸው መጥቶ ሊያዩ ይችላሉ።
በተለይ ወላጆች ትልቅ ፈተና የሆነባቸው ስለ ቴክኖሎጂ ስናነሳ የማህበራዊ ሚዲያ አጠቃቀም ነው። ምክንያቱም በተለይ በማህበራዊ ሚዲያ ላይ የሚተላለፉት መረጃዎች ወሰን የላቸውም። ልክ ባህር ውስጥ እንደ መግባት ማለት ነው እና አንዳንድ ጊዜ ደግሞ የልጆችን ህይወት ለአደጋ እስከ ማጋለጥ የደረሱ መረጃዎችን ልጆች ጋር ሲደርስ እናያለን። ይሄ ምን ያክል ለወላጆች ፈተና ሆኗል?
ትልቅ ፈተና ነው። ምክንያቱም ይሄ ነገር አዲስ ነው። እንግዲህ በቅርብ ዓመታት የመጡኛ በሱ አላደግንም አላምና ፈተና ነው እና እንዴት መጠቀም እንዳለብን ግን ራሳችንን ማስተማር አለብን። ራሳችንን አስተምረን ያው ፈተናውን ማለፍ ይኖርብናል። ፈተና ነው ብለን መተው ሳይሆን ደግሞ ማለፍ የምንችለው ነገር ነው። በየእድሜያቸው ስንት ዓመት ድረስ ነው ስክሪን ማሳየት ያለብኝ፣ ማቆም ያለብኝ፣ ገደብ ማድረግ ያለብኝ ምን አይነት ነው? እንደገና ደግሞ የሚያዩትንም ማየት እንዳለብኝ ልክ አሁን እንደቀለጽ ነው ትልቅ ከተማ ላይ እንደማይጥሏቸው እዚህ ላይ መታል የለብኝም ብለው አስበው ከተቆጣጠርናቸው ልጆች ይሰሙናል። ሌላው ደግሞ የእኛ አጠቃቀም ነው። እሱ ትልቅ አርአያ መሆን አለብን። ልጆችን ከልክለን እኛ እሱ ላይ ቁጭ ካልን እሱ ራሱ ምን አይነት መልእክት እየላከን ነው? እሱንም እኛ አርአያ ሆነን ማሳየት አለብን። እኛም በገደብ እየተጠቀምን ማለት ነው።
የእኛ አጠቃቀም ስትይ መጽሐፍሽ ላይም የምታነሺው ነጥብ ነው። አርአያ መሆን አለብን በእኛ በራሳችንም አጠቃቀም። በማንኛውም ጉዳይ ላይ በቴክኖሎጂ ብቻ ሳይሆን በምናደርገው የህይወት ልምምዳችን ለልጆቻችን አርአያ በሚሆን መልኩ መሆን አለበት ብለሽ መጽሐፍሽ ላይ የምታነሺው ሀሳብ አለና የኛ የስልክ አጠቃቀም ወይም ቴክኖሎጂ ላይ የምናጠፋው ጊዜ ራሱ ከልጆቻችን ላይም ጊዜ የሚወስድ ነገር ነው እና ስለሱ ንገሪኝ። ይሄ ከልጆች ላይ የምንወስደው ጊዜ በልጆቻችን ላይ ምን አይነት ተጽዕኖ ይፈጥራል?
መቼም ለልጆቻችን ትልቅ የምንሰጣቸው ጊዜ ነው፣ ታይም ነው። እና ያ ደግሞ አብሮ ብቻ አጠገብ መሆን አይደለም፣ ያልተከፋፈለ አቴንሽን ከልባችን ሆነን ከልጆቻችን ጋር ማሳለፍ አለብን። አንዳንድ ጊዜ የምንሳሳተው ቤት ውስጥ ስላለን ብቻ ከልጆቻችን ጋር የምናሳልፍ ይመስለናል። ጆሮችን ላይ የሆነ ነገር አድርገን እያዳመጥን ከሆነ ወይም ከባክግራውንድ ላይ ቲቪ ከፍተን እየሰማን ከሆነ ያ ጊዜ መስጠት አይደለም እና እየተሻማብን ነው ማለት ነው ከልጆቻችን ጋር ይሄን ጊዜ እና ከልጆቻችን ጊዜ የምናሳልፈው ጊዜዎች በሙሉ ያልተከፋፈለ አቴንሽን በሙሉ ሆነን ማሳለፍ አለብን። ከልጆቻችን ጊዜ ብዙ እየወሰደብን ነው እኛ በምንጠቀም በሳት ረጅም ሰዓት እንግዲህ ሶሻል ሚዲያ ነገር ታውቂያለሽ። አንዱን ስታይ ወደ ሌላ ይወስድሻል፣ ወደ ሌላ ይወስድሻል። ሳታየው አንድ ሰዓት ሁለት ሰዓት ያልፋል። ያ እንግዲህ ከልጆቻችን ላይ የሰረቅነው ነው ማለት ነው። በዛ ሰዓት ከልጆቻችን ጋር ማውራት እንችላለን። የልጆቻችን ባህሪ ለውጥ ማየት እንችላለን። የሚጠይቁንን ጥያቄ ፎከስ አድርገን መመለስ ይህን ነው የሚወስድብን ይተውና የልጆቻችን ለውጥ ሁሉ ማናይበት ጊዜ ይመጣል። ምክንያቱም ከቀልብ ሆነሽ ከልብሽ ሆነሽ ካላየሻቸው ልብሽ ወደ ሌላ ወስዶ ከልጆችሽ ጋር ያለሽ ኮሚኒኬሽን ሙሉ አይደለም። ሙሉ ካልሆነ ደግሞ ካላዳመጥናቸው አዳምጠን ካልመለስን ጥሩ ኮሙኒኬሽን ጥሩ ተግባቦት የለም ማለት ነው። ጥሩ ተግባቦት ከሌለ ደግሞ ጥሩ ግንኙነት አይፈጠርም። ለጥሩ ግንኙነት ጥሩ ተግባቦት ያስፈልጋል። ጥሩ ግንኙነት ከሌለን ደግሞ እየተራራቅን እንሄዳለን። እሱና ሌላው እኛ ማሳለፍ ያለብንን ጊዜ ሌላ ሰው ያሳልፋል ከነሱ ጋር ወጪ ቴክኖሎጂ ከነሱ ጋር ያሳልፋል። ስለዚህ ልጆቻችን እሱ ይመራልናል፣ እሱ ሼፕ ያደርግልናልና ይሄ ከባድ ችግር ነው። ምክንያቱም ከልጆቻችን ጋር ክፍተት ይፈጠራል። በልጅነት ላይ ታወቀን ይችላል ያ ክፍተት። ግን አንድ ቲኔጀር ፕሪቲን ከገቡ በኋላ ያ ክፍተት ይታየናል። ምክንያቱም በልጅነት እኛን ይፈልጋሉ ልጆች፣ እንድናወራቸው፣ አብረን እንድንጫወት፣ ማሚ ዳዲ እየኝ ልሽ እየኝ በቃ እንዲያርግ ይላሉ። እኛ ደግሞ እዛ ቲኒ ሲደርሱ እነሱ ደግሞ ወደ ሌላ ሲሄዱ ልህ እኔ ጋር ሁን ና ስንል ያንን ያልዘራነውን እዛ ጋር ማግኘት አንችልም። ስለዚህ ከልጅነት ጀምረን ልጆቻችን ላይ መዝራት አለብን። ይሄ አብሮ ማሳለፉ በኋላ ላይ በጣም ጥሩ ውጤት አለው።
በጣም ሶስት አይነት ወላጅነት እንዳለ ተጠቅሻለሽ። አንደኛው አምባገነናዊ ወላጅ የምትይው አለ፣ ስልጣን ያለው ወይም ምክንያታዊ ወላጅ ደግሞ የምትይው አለ፣ እና ደግሞ ሶስተኛው ሁሉም ፈቃጅ ብለሽ ደግሞ የምትይው የወላጅ አይነት እንዳለ መጽሐፍሽ ላይ ታስቀምጫለሽ። እና እስቲ ከነዚህ ከሶስቱ ተመራጭ የሚባለው የወላጅነት አይነት ወይም ስኬታማ አስተዳደግን ሊያመጣ የሚችለው ወላጅነት ምን አይነት ነው? ከላይ አሁን እስካሁን ያነሳናቸውንስ ችግሮች በምን መልኩ መፍታት ይችላል?
አው ሶስት አይነቱን እዚህ ላይ አድርጌያለሁ። አሁን ደግሞ የተለያዩ አይነት ፓረንቲንግ ስታይል አለ እና እነዚህ ግን ለሁሉንም እዚህ ላይ ይካተተዋል ብዬ ስላሰብኩ ነው ሶስቱን ያደረኩትና እኔ የምለው ምክንያታዊ የሆነውን ወላጅ ነው። ይሄ ምክንያታዊ የሆነው ወላጅ ሁለቱም አለ፣ አምባገነንነትም አለበት፣ ፐርሚሲቭም ነው ፈቅዳለሁ፣ ግን ባላንስ ያደረገ ነው። አምባገነን ማለት ግዴታ አምባገነንን ማለት ሳይሆን ልጆቻችንን መምራት አለብን። የኛን የምንመራቸውን አቅጣጫ ይፈልጋሉ፣ ያንን አቅጣጫ ማሳየት አለብን። እና አንዳንዴ እኛ ኖ አይሆንም ላንተ አይገባህም ብለን የምናቆማቸው አሉ። የአምባገነን መሆን ሳይሆን በምክንያት ነግረን አሳምነን ካላመኑም ኖ የምንልበት አለ። ግን ሁሉን አይደለም እኔ ስላልኩ ብቻ አይደለም።
ሌላኛው አምባገነን ነው።
አምባገነን እኔ ስላልኩ ብቻ ምክንያት አይነግርም። እንዴት ይናገረኛል ልጄ፣ እንዴት ያወራል እኔ ስላልኩ ብቻ። ልጆቹ ባይ ዘ ወይ ሰክሰስፉል ሊሆን ይችላሉ፣ ኢን ተርምስ ኦፍ ላይክ እንትን
ትምህርት
ካሪየር ምናምን ሊሆን ይችላል። ግን ከዛ በኋላ በብዙ ነገር ሪሰርች እንደሚያሳየው አንገር ማኔጅመንት የሚያስቸግራቸው ሊሆን ይችላሉ፣ ወደ ሌላ ሱስ ሊሄዱ ይችላሉ፣ ብዙ አይነት አደጋ ሊኖር ይችላል። ይህን ሳይሆን እኛ ሁሉን ኦል ራውንደድ የሆነ ሁለንተናዊ እንትን ያለ ሰው ነው አይደለም ማሳደግ የምንፈልገው። ስለዚህ መሀል ላይ ፐርሚሲቭ የሚሆኑ ልጆቹ ራሳቸውን የማይገዙ በቃ የሚሆኑ ሊሆኑ ይችላሉ። ስለዚህ መሀል ላይ የምንፈቅደውንም መፍቀድ ሁሉንም ኖ ማለት ሳይሆን መሀል ላይ እኛ መሪዎች፣ ተጽዕኖ ፈጣሪዎች ልጆቻችን እኛ እንዲያከብሩን፣ እንዲያዩን፣ እንዲከተሉን እንጂ እንዲፈሩን ሳይሆን። ምክንያቱም ችግር በከማቸው ሰዓት እኛ ጋር ይመጣሉ። ምክንያቱም እናዳምጣለን፣ እንመልሳለን፣ ምክንያታዊ ነን። አምባገነን ግን እንዴት ተፈጥሮ ይሄ ነገር እኔ ቤት እንዴት ሊሆን ቻለ፣ የኔ ልጅ ሆነ እንዴት እንደዚህ ያደረክ ስለሚል ልጆች አይመጡ። ሁለት አይነት ሰው ሊሆኑ ይችላሉ፣ ቤት ሌላ ውጭ ሌላ። ግን በምንም ችግር ሲፈጥሮ እኔ ጋር ልጅ መምጣት እንዲመጣ ማድረግ አለብኝ። አሁን ብዙ የምንሰማው ነገሮች አሉ፣ ቲኔጅ ላይ ወላጅ ጋር መሄድ ባለመቻልም ሊሆን ይችላል በተለያዩ ነገሮች። እና የኔ ወላጆች አያውቁም እንደዚህ አይነት ነገር፣ ብሄድ ይጮሁብኛል፣ ብሄድ እንዲህ ይላሉ የሚለው ሳይሆን ቢመጣ እርግጥ ነው ላልቀበለው እችላለሁ፣ ግን ያንን ነገር እንዴት ነው አብረን የምንፈታው? እንደዚህ አይነት ነገር ሊያጋጥም ይችላል ብዬ የምመራው ከዛ ማወጣው ልጅ መሆን አለበት። እኔ ጋር ሲመጣ ሴፍ እንዲሰማ ልጅ ማድረግ ያስፈልጋል። እና
ያ ማለት ደግሞ ሁሉም ፈቃጅ መሆንም ማለት
አይደለም። ብሄድ እናትና አባቴ ጋር ችግር ብጠል ያወጡኛል ብሎ የሚያስብ መሆን አለበት ችግር ውስጥ እንኳን ቢገባ።
ስለዚህ እንደጠቅላላ ለማድረግ ሀሳባችንን ስልጣን ያለው ግን ደግሞ ምክንያታዊ ወላጅ በመሆን በቴክኖሎጂ ዘመን የቴክኖሎጂ አጠቃቀምን ምክንያታዊ በሆነ መልኩ ለልጆች በመስጠትም በመከልከልም ስኬታማ ልጆችን በዚህ ዘመን ማሳደግ እንችላለን?
አዎ ይቻላል። ያም መጀመሪያ ለልጆቹ ዝም ብሎ አለመፍቀድ እኛ እጅ ላይ ነው ያለው። በልጅነት እያሉ መቆለፍ እንችላለን፣ በሚያስፈልግበት ሰዓት ብቻ ወጥተን መስጠት እንችላለን፣ በቃ እዚህ ጋር ብለን ማቆም እንችላለን፣ የሚያዩትን መከታተል እንችላለን። እየለመዱ ይሄዳሉ። ዋና ልምድ ነው፣ ልጆቹ እንደለመዱት ነው የሚሆነው። ሁለተኛው ደግሞ የሚያዩትንም ማየት አለብን፣ ዝም ብሎ መፍቀድና መከልከሉ ሳይሆን። ሌላው ሶስተኛው ራሳችን አርአያ መሆን አለብን። ሌላው ደግሞ ዛሬ መስጠት ነገ መቀማት። ዛሬ እንትማ ልጆችን ኮንፊውዝ ማድረግ አን ነገር ካረከን በቃ ልጆቹ እንዲለምዱ ተደግግሞሽ ልጆች ድግግሞሽ ይወጣሉ። ወጥ ይሆነ ልጆች ደግሞ በድግግሞሽ ነው የሚማሩት፣ በድግግሞሽ ነው ልማድም ይሆነው። ስለዚህ አንድ አይነት ነገር ያወጣነውን ህግ ብዙ ጊዜ ከማስከበርም እኛው እናፈርሰዋል፣ ተከታትለን ማስፈጸም አንችልም። ስለዚህ ዋጋ የለውም። ህግ ካወጣን ተከታትለን ማስፈጸም አለብን። እኛም ራሳችን መስበር የለብንም። አደዘበት ልጆቹ እንደም ቢሆን ኮንፊውዝድ ነው የሚሆኑት። በኋላ ላይ አለመሰማት ሁሉ ደረጃ ላይ እንደርሳለን። ስለዚህ ያወጣነውን ህግ መከታተል፣ ልጆቹን መቆለፍ፣ መደበቅ ህፃናት እያሉ እንዴት አስቸገረኝ የሚለው እኔ ግራ ነው የሚገባኝ። አሁን ያስቸገረኝ
ሙሉውን በድረ ገጻችንና በማህበራዊ መገናኛዎቻችን ላይ ታገኙታላችሁ። ለምሽቱ የነበረን ዝግጅት ይህን ይመስላል። ነገ በሌሎች ጥንቅሮች እንጠብቃችኋለን። ታስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ሰላም፣ በደህና አደሩ።